በትናንትናው ምሽት የተጀመረ ጥንቅር ነው ለጥያቄው መልስ ቋንቋና የጎሳ ማንነትን መሰረት አድርጎ በኢትዮጵያ የተዘረጋው የፌዴራሊዝም ስርዓት ወደ እርስ በርስ ግጭት ያመራል፣ ሀገሪቱን ብትበተን ያደርጋል ሲሉ ስጋታቸውን የሚገልጹ በርካቶች ናቸው። ሀገሪቱ ውስጥ የማንነት ጥያቄ አለ የሚሉ ወገኖች ደግሞ የፌዴራል ስርዓቱ ማንነትን መሰረት ማድረጉን ይደግፋሉ። ከመሆኑን እንደሚዘገበው እስካሁን የቋንቋን ወይም የጎሳን ማንነት መሰረት አድርገው ያልተካለሉ ብሔረሰቦች በክልል ደረጃ እንዋቀር የሚል ጥያቄ እያቀረቡ ናቸው። በመሆኑ የሀገሪቱን አንድነት አስጠብቆ የህዝቧን መብቶች የሚያስከብር ፌዴራል ስርዓት ላይ እንዴት ይደረሳል? ለጥያቄዎቻችሁ መልስ የሚሰጡ ሁለት ምሁራንን ጋብዘናል። ቀደም ሲል መግቢያ ላይ ሰማችኋቸው ናቸው። ዶክተር አስናቀ ከፍታለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር፣ ዶክተር ኢታና ሀብቴ በኦቨርሊን ኦሃዮ ኮሌጅ የአፍሪካ ታሪክ መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በትናንትናው ምሽት እልባት ካደረገችበት ይጀምራል።
በጣም አመሰግናለሁ። ወደ አድማጮቻችን ጥያቄ ልሂድ። ቋንቋና የጎሳ ማንነት ፌደራሊዝም ኢትዮጵያውያንን ለሁለት እንደከፈለ ነው። ብዙውን ጊዜ አሃዳዊ ፍርሃት የሚፈልጉ የግለሰብ መብት ተከበረ ድረስ ለምንድን ነው አገሪቱ በጎሳ የምትከፋፈለው የሚሉ አሉ። በርካታ የአፍሪካ ሀገሮች እንደ ኬንያ፣ ሩዋንዳ ያሉ የጎሳ ፌደራሊዝምን አግደዋል። በሰርቢያ የእርስ በርስ እልቂት ምን ሊደርስ እንደሚችል አገሪቱ ልትበታተን እንደምትችል የሚጠቁሙ አሉ በአንድ በኩል። በሌላ በኩል ደግሞ በጎሳና ቋንቋ ብቻ የተዋቀረ ፌደራሊዝም ካልሆነ እስከ መገንጠል የሚለውን ጥያቄ የሚያነሱ አሉ። በኃይሉ ነኝ ብለው ጥያቄ ላኩልን አድማጫችን። ኢትዮጵያ ወደ 80% ህዝቧ በገጠር በእርሻ ነው የሚኖረው፣ በድህነት ውስጥ ነው የሚኖረው። ይሄንን የጎሳና የዘውግ አከላለልና አደረጃጀት የሚጠይቁት ተማርን ያሉ ልሂቃን ናቸው ይላሉ። እንደውም ሰሞኑን ፕሮፌሰር ጽቅል ገቢሳ መቀሌ ውስጥ አንድ ስብሰባ ላይ የተናገሩት አሰምተን ነበርና ዶክተር ኢታና በዚህ ላይ ምን መልስ ይሰጡናል?
እሺ ትዝታ፣ መጀመሪያ እኔ እንደ ስህተት የምወስደው ከቃላት አጠቃቀም አሁን ከተጠቀምሻቸው ቃላት ውስጥ እንዲታረም የምፈልጋቸው ቃላቶች አሉ። ይሄ ጎሳና ዘውግ የሚባል ነገር በእውነቱ ከሆነ ህዝባችንን አይመጥንም፣ ትክክለኛ ቃልም አይደለም። በህገ መንግስት የተቀመጠውና በህጋዊነት የሚታወቀው አሁን ያለው የኢትዮጵያ የፌዴራል ስርዓት ህብረ ብሔራዊ ፌዴራሊዝም ተብሎ ነው የሚታወቀው። ይሄ ጎሳ፣ ዘውግ እና የተለያዩ ቃላት የሚሰጡት ይሄንን ስርዓት የሚቃወሙ በጣም አምርረው ከሚቃወሙ ሰዎች የሚሰማና ይሄንን ነገር ለማጠልሸት የሚደረግ ሂደት ነው። ስለዚህ ቃሉ ላይ በህግ ስርዓቱ ራሱን በሚጠራው ብንጠራ የሚል ሀሳብ አለኝ። ከዛ በመቀጠል የኢትዮጵያ ፌደራላዊ ስርዓት አሁን ያነሳሳቸውን ሀሳቦች በተለይ የፈረሱ አገሮችን ምሳሌ የወሰድሻቸውን መርኩዤ አንድ ሀሳብ ማንሳት ፈልጋለሁ። በነገራችን ላይ ህብረ ብሔራዊ ፌደራሊዝም ተከትለው የፈረሱ አገሮች አሉ የሚባለው ምሳሌ አላግባብ ኮት የሚደረግና በስህተት ላይ የተመሰረተ ነው። ምክንያቱም ከኢትዮጵያ ጋር የሚዛመድ ሁኔታ ስላልሆነ ማለት ነው።
እንዴት አብራራለሁ።
ባለፉት 5-10 ዓመታት ውስጥ ህብረ ብሔራዊ ፌደራሊዝም ስርዓት ያላቸው አገሮች ፈርሰዋል። በታሪክ ውስጥ አይተናል። ይሄን ነው የታወቀ ነገር ነው ማለት ነው። ለምሳሌ የሶቪየት ዩኒየን ፈርሷል፣ ዩጎስላቪያ ፈርሷል፣ ቼኮስሎቫኪያም እንደዚሁ ፈርሷል። የፈረሱት ደግሞ ከአንድ ወጥነት ስርዓት ወደ ዲሞክራሲ ለመሻገር ሙከራ ሲያደርጉ ነው የፈረሱት። የናይጄሪያን ጉዳይ ስንወስድ ናይጄሪያ ራሱ በ1 ሚሊዮን የሚቆጠር ህይወት ከቀጠፈ በኋላ ነው የአገር መፈሪ የተረፈው። የማሊ ፌዴሬሽንን ብንወስድ ብዙ ህይወት ነው የወሰደው። የኢትዮጵያ ፌዴሬሽን ከኤርትራ ጋር የነበረው ራሱ ብዙ ችግር ካመጣ በኋላ ወደ ኤርትራ መገንጠል ነው የወሰደው። ስለዚህ እነኚህ ምሳሌዎች አላግባብ ነው ሁል ጊዜ ኮት የሚደረጉት። ለምንድን ነው እነኚህ ሀገሮች የፈረሱት? ህብረ ብሔራዊ ፌደራሊዝም በመከተላቸው አይደለም። የፈረሱት ህብረ ብሔራዊነትን በመከተላቸው ሳይሆን ህብረ ብሔራዊ ፌደራሊዝምን የሚቃወሙ ኃይሎች ቴንደንሲው ወደ አንድነት እንዲመጣ በተደረገ ጫና ነው የፈረሱት ማለት ነው። ለምሳሌ ሶቪየት ዩኒየን እንዴት ነው የፈረሰው የሚለውን አንድ ምሳሌ ብቻ አንስተን እኒ የዩጎስላቪያን ጉዳይ እንደዛው ነው። የሶቪየት ዩኒየን ብንወስድ ለምሳሌ አሁን በ1991 ፌዴሬሽኑ መፍረስ ሲጀምር በዛን ጊዜ የነበሩ መሪ ጎርባቾቭ የፌደራል ራስን ማስተዳደር መስ ለማስከበር ሲንቀሳቀሱ በሳቸውን ከስልጣን ለመፈንቀል በተደረገ ግጭት ተከትሎ ነው መፍረሱ የመጣው። ዩጎስላቪያን እንውሰድ። ዩጎስላቪያን ብንወስድ ራሱ የዩጎስላቪያ መፍረስ ሰርቢያኖች ዶሚኔት ስለሚያደርጉ እነሱ ባደረጉት እንቅስቃሴ በሌሎች የዩጎስላቪያ ሪፐብሊካኖች ላይ ባሳረፉት ጫና ነው ከዛ የወጣ ውጤት ነው ሰርቢያኖች ያመጡት የዶሚኔሽን እርምጃ። ወደ አንድ ወደዛ አንሄድም መልቲናሽናል ፌዴሬሽን ወይ ደግሞ ህብረ ብሔራዊ ፌዴራሊዝሙ በትክክል እንዳይተገበርና ነፍስ እንዳይዘራ ዲሞክራሲያዊ እንዳይሆን ባደረጉት ጫና የዶሚኔሽን ጫና ነው የፈረሰው እንጂ ህብረ ብሔራዊ ፌዴራሊዝምን ስለተከተሉ አይደለም። ስለዚህ እነኚህን ምሳሌዎች አንድ በአንድ ወስደን ወደ ኢትዮጵያ ማምጣቱ ስህተት አለበት። ምክንያቱም ህብረ ብሔራዊ ፌዴራሊዝም አለመሞከሩና በትክክል ስራ ላይ አለመዋሉ ነው ብዙ አገሮችን ያፈረሰው እንጂ ህብረ ብሔራዊ ፌዴራሊዝምን መከተል አይደለም።
ለማከል ከደም ሲል ዶክተር ታና ያነሱትን አንዳንድ ነገር እንጋራለን። ለምሳሌ እዚህ የጎሳ ፌዴራሊዝም የሚለው ተገቢ አባባል አይመስለኝም። ለምንድን ነው ጎሳ የሚለው በአንድ ብሔረሰብ ውስጥ እንደዚህ ንዑስ የሆነ ክፍል ነው? ሶስተኛ የኢትዮጵያ ብሔረሰቦች ውስጥ የጎሳ አደረጃጀት አለ። የረድ ያለ በማህበረሰብ ውስጥ የሚገኝ ሲሆን ብዙ ጊዜ የጎሳ ፌዴራሊዝም የሚለው የሚነሱ ሰዓቶች ፌዴራሊዝም ተገቢ አይደለም፣ በማንነት መደራጀት ተገቢ አይደለም ከሚል እሳቤ በመሆኑ ዶክተር ኢሳና ላይ ሙሉ በሙሉ እስማማለሁ። የጎሳ ፌዴራሊዝም የሚለው የሚያስኬድ አይመስለኝም። ህብረ ብሔራዊ ፌዴራሊዝም እና የኢትዮጵያ ፌዴራሊዝም የሚለውም ትንሽ አስቸጋሪ ነው። ህገ መንግስቱን ስንመለከት ብሔር ብሔረሰብ እና ህዝብ ነው የሚለው። የብሔር ማንነትን በተመለከተ በምስራቁ ሶሻሊዝም ፕራክቲስ ያደርጉ ከነበሩት ሀገራት ልምድ በመውሰድ በተለይ ሶቪየት ህብረት ላይ የነበረው ሰፋ ያለ ውይይትና ጆሴፍ ስታሊን ሶቪየት መሪ የብሔር ማንነትን በተመለከተ የጻፉት ሰፋ ያለ ተጽዕኖ ነበረ በኢትዮጵያ የብሔር እንቅስቃሴ ወይም ደግሞ የተማሪዎች እንቅስቃሴ ላይ። ከዛ ፈር በመነሳት ህገ መንግስታችንም ላይ ራሱ የብሔር ማንነትን የተነሰነበት መንገድ ራሱ የጆሴፍ ስታሊን ደፊኒሽን ነው በመንግስት ውስጥ ራሱ የገባ። ይሄ እኔ ብዙ ነገሩ ምንድነው የዚህ አንድ ሀገር አደረጃጀት ፌዴራሊዝም ማለት የመንግስት ቅርጽ ነው። የመንግስት ቅርጽ በራሱ ጥሩ ነው፣ በራሱ መጥፎ ነው ማለት አይቻልም። እንደነ ዩናይትድ ኪንግደም ብሪታንያን የመሳሰሉ ሀገራት የሚከተሉ አህዳዊ የመንግስት ቅርጽ ነው። አህዳዊ የመንግስት ቅርጽም ሆኖ በውስጣቸው ያሉ የተለያዩ ማህበረሰቦች እንደ ስኮትላንድ ያሉት፣ እንደነ ዌልስ፣ ሰሜን አየርላንድ ያሉት ሰፋ ያለ የራሳቸውን የማስተዳደር ተስተዋቸዋል። እንግዲህ ዲሞክራሲ ካደላች ማለት አይቻልም። አህዳዊም ሆኖ አንድ ሀገር ዲሞክራሲያዊ ሊሆን ይችላል። ፌዴራልም ሆኖ ደግሞ ዲሞክራሲያዊ ላይሆን ይችላል። ለምን የሶቪየት ፌዴራሊዝም ወደቀ፣ የዩጎዝላቪያ ፌዴራሊዝም ወደቀ ሲባል በጣም ብዙ በርካታ ትንታኔዎች አሉ። ታሪክን ወደኋላ ብንመለከት እንዲያውም አንድ አሜሪካዊ ጸሐፊ ይላል የሶቪየት ፌዴራሊዝም ነው የወደቀ። የሶቪየት ፌዴራሊዝም ከአመሰራረቱ ጀምሮ በኮሚኒስት ፓርቲው አመራርና ተጽዕኖ የተመሰረተና በነሱ የኮሚኒስት ፓርቲ የበላይነት በሚስጥራዊ ፖሊስ ጠባቂነት ለረጅም ዘመናት የቆየ ሆኖ ሚስተር ጎርባቾቭ መጥተው ተረስተሪካና ይሄ ግላስ ነስት የተባለው እዛን ጊዜ ለውጥ በሚያደርግበት ጊዜ ዋናው መዋቅሩን የያዘው በኃይል ስለሆነ ያ ኃይል በሚነሳ ጊዜ ሶቪየት ፌዴራሊዝም ፈረሰ የሚሉት አባባል አላቸው። እኔ ዋናው ጉዳይ የሚመስለኝ እነዚህ ፌዴሬሽኖች ነው የፈረሱ ሳይሆን እነሱ ስለፈረሱ የኢትዮጵያ ፌዴራሊዝም ኢትዮጵያን የመስጠት አደጋ እያዙዛታል የሚለው አይነት ውይይት ሳይሆን አሁን ባለንበት ሁኔታ ኢትዮጵያ ፌዴራል ስርዓት ከመሰረተች እንግዲህ ወደ 25 ዓመት መጀመሪያ ላይ 1983 መንግስት ለውጥ በኋላ ሰፋ ያለ የራስን ማስተዳደር መብት የሰጠ መዋቅር ነበረ። ከዚያ ህገ መንግስት የወጣ ራስን በራስ ማስተዳደር መብት የሰፊ የሰጠ ህገ መንግስት ነው ያለ። ይሄ ገመንዱስ ለተግባር ነው አለ። ሁለቶቹ ምንድናቸው? ጥንካሬዎቹ ምንድናቸው? እንዴት ነው የሚሻሻለው? ለምንድን ነው አሁን እንደዚህ 27 ዓመታት እንግዲህ ኢህአዴግ ኢትዮጵያን አስተዳድሯል? በአብዛኛው አገር ተጽዕኖ ቢሮ ሰላምና ጸጥታ ማስተዳደር ስለነበረ የነበረው የአደረጃጀት አሁን በርካታ የተለያዩ ቦታዎች ላይ ግጭቶች አሉ። የጸጥታ ሁኔታ አስጊ ሆኗል። ይሄ ለምን ሆነ? የኢትዮጵያ ፌዴራሊዝም እስካሁን እየተራመደ ቆይቶ ለምንድን ነው አሁን ቀውስ አጋጠመው? ቀውስ አጋጠመው በዋነኝነት ምክንያቱ ምንድን ነው? ህገ መንግስታዊ የዲዛይን ነገሮች ምንድን ናቸው? የህገ መንግስታዊ አቀራረጥ ላይ ያሉ ጥቃቶች ምንድን ናቸው? ከህገ መንግስቱ ጀምሮ በተግባር ላይ ምንድን ናቸው ችግር እየፈጠሩ ያሉት? እነዚህ ሁኔታዎች እንዴት ነው ሊታረሙ የሚችለው? በሂደት እንዴት ሊታረሙ ይችላሉ? በአስቸኳይ መፍትሄ የሚያስፈልጋቸው ነገሮች ምንድን ናቸው የሚል አይነት ውይይት ነው እንጂ የሚጠቅመን ጥቁርና ነጭ አይደለም ይመስለኛል ነገሩ። ነገሩ ጥቁር አይደር በእንግሊዝኛ ወይም ደግሞ ይሄ ወይም ሌላ አማራጭ ሳይሆን ያለው የተዘረጋ ስርዓት አለ። ይህ ስርዓት እዚህ ደጋፊዎች አሉት። ይህ ስርዓትን የሚተቹ ተቃዋሚዎች አሉት። የግድ ከዚህ ስርዓት ወጥተን ወደ ሌላ ስርዓት እንሄዳለን የሚል አይነት ሳይሆን ውይይት መሆን አለበት። ይህ ስርዓት ችግሮች ምንድን ናቸው ማውጣት ተገቢ ይመስለኛል።
መስመር ላይ አሉ ጠያቂ። ሄሎ።
አቤት አለሁኝ።
እሺ ጤና ይስጥልኝ ማለበል።
ጴጥሮስ ነኝ ከቨርጂኒያ።
እሺ ጥያቄውን ያቅርቡ አቶ ጴጥሮስ። እናመሰግናለን ስለተሳትፎ።
ስላሳተፋችሁኝ እኔም አመሰግናለሁ። የመጀመሪያው ጥያቄ ምንድን ነው? ይሄ የፌዴራሊዝም ጉዳይ የኢትዮጵያን ሕዝብ ይህን ያህል ማግባባ ነገር ሆኖ አይደለም ለብዙ ነገር የተዳረግ ነው ግን የፌዴራሊዝም በጎሳ ላይ ወይ በጎጥ ላይ የተመሰረተ መሆኑ ነው። ይሄንን ታዲያ የኛ ምሁራኖችም ሆኑ የፖለቲካ ሰዎች እንዴት መጣ ወደ ኢትዮጵያ? ሩት ኮዙ ማለት መሰረቱ ማን ነው የጻፈው? ጥሩ አይምሮ ያለው ሰው ነው የጻፈው ይሄንን ወይስ የጻፈው ፓርቲ ይሄንን ፌዴራሊዝም ሊጠቀምበት ራሱን ለረጅም ጊዜ መንግስት ሆኖ ለመግዛት እንዲመቸው ብሎ ሊጠቀምበት ነው ወይ የጻፈው ብለው የሚመራመሩ ሰዎች አሉ። ስለ ጎሳ በደንብ አርጎ የተደነገራቸውና ሊቀየሩ የማይፈልጉ ሰዎች ናቸው አሁን በስልጣን ላይ ያሉት። እና ይሄንን ለመቀየር አስቸጋሪ አይሆንም ወይ እነሱስ ካሉ ድረስ በስልጣን ላይ? ሌላ ሁለተኛው ጥያቄ ደግሞ መቼ ነው ህዝቡን በዚህ ጉዳይ የፖለቲካን ሰዎች እናንተም በዚህ ጉዳይ ላይ ምርምር ያደርጋችሁ ሰዎች ህዝቡን መኮነን የምትተውት? ለምን ህዝቡ እንደ ህዝብ የኢትዮጵያን 90% አይቻለሁ ወደዚህ ሀገር ከመምጣቴ በፊት ህዝቡ ችግር የለበትም አብሮ ለመኖር። ግን የሆኑ ከባክግራውንድ ያሉ አሉ እና እነኚህን ሰዎች መከላከል የሚቻለው የህዝቡ አብሮ የመኖር ተስፋና ፍላጎት እስካለ ድረስ ለምንድን ነው የፖሊሲ ለውጥ ለማድረግ የማይከደው? ይሄ ነው ጥያቄ። አመሰግናለሁ።
ዶክተር ኢታና።
እሺ አመሰግናለሁ። መጀመሪያ የቀደመው ጥያቄ ላይ ሐሳብ ልሰጥ ነበር። አሁን እንትኑ ሁለቱም ጥያቄዎች በሆነ ደረጃ ስለሚገናኙ ሁለቱም ላይ ሐሳብ መስጠት ይቻላል።
እሺ
ሁለቱ ጥያቄዎች የሚገናኙበት አንድ ቦታ ምንድነው? የኢትዮጵያ ህብረ ብሔራዊ ፌዴራሊዝም የልሂቃን ግኝት ነው የሚል አስተሳሰብ ያለበት ጥያቄ ነው። በነገራችን ላይ ኢትዮጵያ አሁን ያለችበትን ህብረ ብሔራዊ ፌዴራሊዝም ለቅንጦት ይሄ ይመቸኛል ብላ መርጣ አይደለም የገባችበት እንደ አገር እንዴት ልቀጥል፣ ይሄ አገር ይፈስ ወይስ ወደፊት ይቀጥል የሚል ምርጫ ሲመጣ የሚያስቀጥል መንገድ ብቸኛውና አማራጭ ያለ መንገድ ይሄ ሆኖ ነው የተመረጠው። ከችግር አንጻር ማለት ነው፣ ከሀገሪቷ ታሪካዊ አመጣጥ፣ የህዝቦች ታሪካዊ ጥያቄ እይታ ውስጥ ገብቶ ኢትዮጵያ በነፃ አውጪዎች ጦርነት ውስጥ ገብታ መግቢያ ሲጠፋት እንደዚህ ነው አብረን መኖር የምንችለው፣ ህብረ ብሔራዊ ፌዴራሊዝም ነው የሚመቸኝ ብላ ካለፈችበት ታሪካዊ መንገድ አንጻር እንደ ሀገር ለመቀጠል ያለው ምርጫ ይሄ ብቻ ስለሆነ ነው እንጂ ይሄ የልህቃን ግኝትም አይደለም፣ የምቾትና የቅንጦት ጉዳይም አይደለም። ትህትና ያስፈልገናል። ይሄንን ስርዓት ስንጠራ ህዝቦች ናቸው በዚህ ስር የተደራጁ። ስለዚህ ህዝቦች ስለሆኑ አሁን ጎሳ ብለን የምንጠራው ማንን ነው? እስኪ ህዝብ በጣም ትላልቅ ህዝብ ነው ያለውና ለህዝቡ እንኳን ሲባል ስሙን የህጋዊነቱን ነገር ወደ ጎን ብንተው ራሱ ህዝቡን ለማክበር ሲባል ይሄ ጎሳ የሚባል ቃል ስጠን ህዝብ እንኳን ብንል ብሔሮች ብንል ያምርብናል። ለመተባበርም ጥሩ ነው ይሄ ነገር። አሁን ወንድሜ ያቀረበውን ጥያቄን ጋዜጠኞችን ስትጠቀሙ ይህንን እንድታስ እንድታስተካክሉ አሳብ ደግሜ ማለት። ስለዚህ ዛሬም ቢሆን እነኚህ ህብረ ብሔራዊ ፌዴራሊዝም ስርዓቱ ያለበት ችግር ምንድን ነው ብሎ መርምሮ ያሉትን ችግሮች ማስተካከል እንጂ ወደ ድሮ እንመለሳለን ብሎ የጥቂት ሰዎች ፍላጎት አድርጎ ባቀረቡ ትክክል አይደለም። የህዝቦችን ፍላጎት አድሬስ የሚያደርግ ነገር ስለሆነ ማለት ነው።
እሺ ዶክተር ኢታና፣ ብዙ ጊዜ የጥቂት ሰዎች ፍላጎት ተደርጎ የሚታየው ይሄ ነገር ኢትዮጵያውያን በአጠቃላይ አሁን ከ100 ሚሊዮን በላይ ኢትዮጵያውያን አሉ። 80 ሚሊዮን በነበረበት ጊዜ ነው ህብረ ብሔራዊ ፌዴራሊዝም ስራ ላይ የዋለው። ህዝቡ አልተጠየቀም። የተወሰኑ ብሔሮችን ወክለው የተሰበሰቡ ሰዎች ነድፈው የሰጡት ነው ለህዝቡ የሚል አንድ አመለካከት አለ። ሌላ ደግሞ ከነጭራሹ በወቅቱ አማራስ በብሔሩ ስላልተደራጀ አማራን አይወክልም፣ አማራ አልተጠየቀም። በዚህ ጉዳይ ኢትዮጵያ በምን አይነት የፌደራላዊ ስርዓት ትዋቀር የሚለው ውስጥ የአማራ ሐሳብ የለም የሚሉ አሉ። ሰው ጋር ልቆይ ባጭሩ ትር ይታና አጠራርገው።
እሺ ህዝብ አልተጠየቀም ለሚባለው ህገ መንግስት እንግዲህ የትም ሀገር ድራፍት ጽፈው ረቂቅ የሚያቀርቡት እውቀቱ ችሎታውና ክህሎቱ ያላቸው ሰዎች ናቸው። ከዛ በየደረጃው ምክክር የሚካሄድበትና የሚጸድቅ አገራዊ የሆነ ዶክመንት ነው። በዛን ጊዜ እንግዲህ አቅም በፈቀደ መልኩ የተወሰነ ቦታ ላይ ሊሆን ይችላል፣ ሊሚቴሽንም ሊኖርበት ድክመትም ሊኖርበት ይችላል። አደረጃጀቱ ላይ ግን ህዝብ አልተሳተፈም የሚያስብል ነገር አይደለም። ህዝብ ተሳትፏል።
በምን መልኩ ተሳተፈ? ሊቃኑ ተሰባስበው ስላደረጉት አንዳንዶቹ እንደውም ህወሓት እና የኦሮሞ ነጻነት ግንባር ሰነድ ነው የሚሉት።
በጣም የሚገርመው ነገር ህወሓትና ኦነግ ቢስማሙ ኢትዮጵያን ይሄን የሚያክል አገር የሚያስተዳድር ዶክመንት ጽፈው ካወጡ እሱ ጥሩ ነገር ነው። ነገር ግን ብሔሮችና ብሔረሰቦች ህዝቦች ጥያቄ መሰረታዊ የሆነ ጥያቄ አድሬስ ስላደረገላቸው ነው ህዝቦች እሺ ብለው ደስ ብሏቸው የተቀበሉ። ለምሳሌ ኦሮሚያን ብትወስጂ በዚህ ህገ መንግስት ላይ ሲዳማንም ብዙ ብሔሮች ደቡብ ያሉትንም ብሔሮች ብትወስጂ አተገባበሩ ላይ እና ኢህአዴግ የተከተለው ፖሊሲ ላይ ሰዎች መጎዳታቸው፣ ሰዎች መገደላቸው፣ መዘረፋቸው ላይ ነው ችግር እንጂ ህብረ ብሔራዊ ፌዴራሊዝም የህዝቡን ጥያቄ አድረስ ያደረገ ጉዳይ እንጂ የህወሓትና የኦነግ ግኝት አይደለም። ህወሓት ሊዲንግ ሮል ተጫውቷል። አዎ በትክክል ሊዲንግ ሮል ተጫውቷል። ምክንያቱም በጠመንጃ አሸንፈው ከመጡ ቡድኖች ውስጥ አንዱና ትልቁ ቡድን ነበረ። ኦነግም ተሳትፎበታል። ነገር ግን የነሱ ነው ብሎ ይሄንን ዶክመንት ወደ ጎን መግፋቱ ትክክል አይመስለኝም እኔም። ምክንያቱም የህዝቦችን ታሪካዊ ጥያቄ አድረስ ያደረገና አገሪቷን ከጦርነት የገላገለ ቢያንስ እስከ 91 እስከ ኢትዮጵያ አቆጣጠር 83 ድረስ የነበሩ ጦርነቶችን ያስቀረ ዶክመንት ነው። አማራ የለበትም ላልሹ ጥያቄ በሰፊው የሚሰማ ጥያቄ ነው። በነገራችን ላይ አማራም በዛ ጊዜ ነበረበት፣ በትክክል ነው የነበረበት። አሁን ያሉ ትላልቅ ቦታ ላይ የደረሱ ባለስልጣኖችን እዛ ላይ የተሳተፉ ሰዎችን ሊስት አውጥተሽ ብታይ አሁን ትላልቅ ቦታ ላይ ያሉ የብአዴን ባለስልጣናት የተሳተፉበት ሁኔታ ነው ያለው። አንድ ሁለተኛ ደግሞ በዛን ጊዜ በአማራ ስም የሚንቀሳቀስ ፓርቲ ስለሌለ ነው እንጂ አሁን የአማራ ክልል ተብሎ የሚታወቁ ቦታዎች ጎጃም፣ ጎንደር፣ ሰሜን ሸዋ፣ ወሎ ሁሉም ቦታዎች ሌሎቹ ክልሎች የላኩትን ያክል ሰዎች ልከው ሀሳባቸውን ሰጥተው ተከራክረው እዛ ውስጥ ተሳ
ዶክተር አስናቀ እድል ልሰጥ ፈለኩኝ። እስካሁን በተነጋገር ነው ላይ ዶክተር አስናቀ አንድ ሌላ ጥያቄ መስመር ላይ ያሉ ከጅቡቲ የእሳቸውን ጥያቄ ላሰማሁትና እስካሁን በተነጋገርነው ላይ አመለካከቶን ይስጡኝ። ጤና ይስጥልኝ የጅቡቲ አድማጫችን፣ ጥያቄውን ያቀርቡ።
እሺ፣ የኢትዮጵያ ፌደራል አሁን የተካሄደ ያለው ፌደራላዊ አስተዳደር ከብሔር የወጣ የዜግነት ፌደራላዊ ስርዓት ሊሆን የማይችልበት ምክንያቱ ምንድን ነው ነው? የኢትዮጵያ ፌደራላዊ ስርዓት የዜግነትን ያካተተ ፌደራላዊ ሳይሆን የዘር ተኮር ወይንም ልሂቃኖችን የሚያጎለብት ነው ብዬ ነው የማምነው። ይህንን የዘር ተኮር ፌደራሊስት ለዜግነት ደረጃ ለማድረስ የማይጣርበት ወይንም ወደዛ የማይገፋበት ምክንያቱ ችግሩ ምንድን ነው ነው የኔ ጥያቄ።
እሺ፣ በጣም አመሰግናለሁ አቶ ሙክሪያ ከጅቡቲ። ዶክተር
አስናቀ አመሰግናለሁ ይሄን እድል ስለሰጣችሁ።
እሺ ዶክተር አስናቀ፣
የመጀመሪያው እዚህ የውክልና ጥያቄና ህገ መንግስቱ የሚወጣበት ጊዜ የነበረው ሁኔታ ምንድን ነው የሚለው፣ እኔ ውክልናን የማየው ዲሞክራሲ ጋ ነው። ውክልና እንዴት ነው የሚመነጨው? ከምን ይመነጫል? አሁን ምንድን ነው የተለያዩ የፖለቲካ ኃይሎች እኔ ይህን ብሔር ብሔረሰብ ወይም ህዝብ ወክዬ የምንቀሳቀስ ነኝ፣ እኔ ካልተሳተፍኩኝ ይህ ህዝብ አልተሳተፈም፣ ይህ ብሔረሰብ አልተሳተፈም የሚባል አይነት ሳይሆን በሰፊ ይንጸባረቃል። ይህ ግን ተገቢ የሆነ የውክልና አስተሳሰብ አይመስለኝም። ውክልና የሚመነጨው ከዲሞክራሲ ነው፣ ከዲሞክራሲያዊ ምርጫ ነው። አንድ ፓርቲ ህዝብ ወክሎታል የሚባለው ነጻ ፍትሃዊ ተአማኒ የሆነ ምርጫ ተደርጎ ከዚያ ምርጫ ድምፅ አግኝቶ የዚህ ህዝብ ወኪልም የዚህ ማህበረሰብ ወኪልም የሚል አይነት ነገር በሚያንቀሳቀስበት ጊዜ ተደማጭነት ሊኖረው ይችላል፣ ቅቡልነት ወይም ለጂትነት ሊኖረው ይችላል። የዚህ 1983 የደርግ መንግስት ውድቀት በኋላ የተደረገው የህገ መንግስት ማውጣት ትልቁ ችግር ምንድን ነው የሚለው አዲስ የፖለቲካ መስርዓት ወይም ኦርደር ሲዘረጋ ምንድን ነው የሆነው? አሸናፊዎች ናቸው ኢህአዴግ በህወሓት መሪነት የአገሪቷን ስልጣን ጨበጠ። ኦነግ እዚያን ጊዜ ተሳታፊ ነበረ። በአብዛኛው እንግዲህ ሂደቱ እናስታውሰዋለን፣ እንዴት የሽግግር መንግስት እንደተቋቋመ፣ እንዴት የተለያዩ የብሔር ድርጅቶች አንዳንድ ቦታዎች ላይ እንዲያውም በብሔር እንቅስቃሴ ባልነበረባቸው ቦታዎች ላይ ሁሉ በአጭር ጊዜ ውስጥ የብሔር ድርጅቶች ተቋቁመው በተወካዮች ምክር ቤት መቀመጫ ተሰጣቸው። ከዚያ በኋላ ህገ መንግስት የሚረቀቅበት ጊዜ ስለ ሰከን ብሎ ሰፋ ያለ ውይይት ሰጥቶ መቀበል ሂደት አልነበረውም። አንድ ትልቁ ችግር ምንድን ነው? ኢህአዴግ የራሱ ፕሮግራም ነበረው፣ በብሔር የመደራጀትን ጥያቄ፣ ኢኮኖሚ ፖሊሲ፣ ሌሎችን ገና ከጥቂት ጊዜ ጀምሮ ያንጸባርቃቸው የነበሩት ከዚህ ውጭ ሌላ መፍት የለም፣ በዚህ ነገር ላይ አንደራደርም የሚለው ነገር የፖለቲካ ፕሮግራሙ ነው ወደ ህገ መንግስትነት ይሄዳል። አሁን ትልቁ አጣጭ ውስጥ እንደገባ ነው ይመስለን። ህገ መንግስት ሲቀረጽ የኢህአዴግን የፖለቲካ የበላይነት እሳቤ በመያዝ የተቀረጸ አብዛኛዎቹ ነገሮች ዝርዝር የህገ መንግስቱን አንቀጾች በምንመለከትበት ጊዜ ህገ መንግስቱ እና መዋቅሮቹ ቁልፍ የሆኑ መዋቅሮቹ አንድ የፖለቲካ ፓርቲ ስልጣን ላይ ወጥቶ የራሱን ህይወት አለም በተለይ እንደ ኢህአዴግ ያለ ድራዘኛ የሆነ የፓርቲ ዲስፕሊን አለ፣ በፓርቲ ውስጥ ነገሮች እንደ ድርጅታዊ አሰራር ቀጥሎ የሚሰራ የፖለቲካ ድርጅት ስልጣንን ካልያዘ ተቋሞቹ ራሳቸው ነጻ ሆነው ሊንቀሳቀሱ የሚችሉ አይነት ሆነ አይደለም የተሰረጹት።